ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት የኢትዮጵያን ሉዓላዊነት፣ የሕዝቧን አንድነት በማንጸባረቅ በሀገራችን ኢትዮጵያ የሚካሄዱትን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ሂደቶችን በመካተል የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ። ለብዙ ዓመታት አትላንታ ነዋሪ የነበሩት አቶ አበራ ጽፋ ባጋጠማቸው ህመም ምክንያት በሕክምና ሲረዱ ከቆዩ በኋላ ዲሰምበር 11 ቀን 2022 ዓ.ም ከዚህ ዓለም በሞት ተለይተዋል። አቶ አበራ ጽፋ ከአባታቸው አቶ አጽፋ ተሰማና ከእናታቸው ወይዘሮ ሮማን ኃይለ ሚካኤል ሴፕተምበር 15 1942 ዓ.ም መቀለ ትግራይ ተወለዱ። እድሜያቸው ለትምህርት ሲደርስ አንደኛ ደረጃ ትምህርታቸውን አድጓላት። ከዚያም ደሴ ወይዘሮ ስንት ትምህርት ቤት ሁለተኛ ደረጃ ትምህርታቸውን አጠናቀዋል። በወቅቱ አሜሪካን ፒስ ኮርፕ አስተማሪዎች ነበሩና ከእነርሱ ጋር ግንኙነት በመፍጠር ኦሎምፒያ ዋሽንግተን በሚገኘው ተርስተን ሃይ ስኩል እንደ 12ኛ ክፍል ተማሪ በመምጣት ትምህርታቸውን ተዘናጠው። ከዚያም ዌስተርን ዋሽንግተን ስቴት ኮሌጅ በመግባት በማቴማቲክስ ተመርቀው ወደ ኢትዮጵያ በመመለስ በኢትዮጵያ አየር መንገድ ሲስተም ኤንድ ፕሮሲጀር ዲፓርትመንት ጀማሪ በመሆን ከዚያም ቺፍ ኢንፎርሜሽን ኦፊሰር በመሆን ከ20 ዓመት በላይ አገልግሏል። አቶ አበራ በ1994 ዓ.ም አትላንታ በመምጣት ሲታ ከሚባል መስሪያ ቤት ሲኒየር ፕሮዳክት ኤግዜኪቲቭ ከሰሩ በኋላ ስቴት ኦፍ ጆርጂያ ቴክኖሎጂ አውቶሪቲ በመቀላቀል እስከ 2012 ዓ.ም አገልግሏል። አቶ አበራ ጽሃ በ1976 ዓ.ም ወይዘሮ ጽጌረዳ ቀልቲን አግብተው ትዳር መስርተው 3 ልጆችና 2 የልጅ ልጆች አፍርተዋል። አቶ አበራ ከህብረተሰቡ ትጉህ ተሳታፊና አገልጋይ ትሁት ሰው ነበሩ። በቆይታቸውም ቅድስት ማርያም ቤተክርስቲያን ሲመሰረት በመስራቾች አንደኛ በመሆናቸው አገልግሏል። አቶ አበራ አጽብሃ ባደረባቸው ህመም ሲታከሙ ከቆዩ በኋላም ዲሰምበር 11 ቀን 2022 ዓ.ም ከዚህ ዓለም በሞት ተለይተዋል። ለመላው ቤተሰብ ወዳጆቻቸውና ጓደኞቻቸው መጽናናትን የኢትዮጵያ ድምፅና የሬዲዮ አገልግሎት እና አድማጮቹ መጽናናትን ይለምናል። አድማጮቻችን እንደምን ሰነበታችኋል? ዛሬ ቀኑ ታህሳስ 8 ቀን 2015 ዓ.ም ሳምንታዊ ዝግጅታችንን ጀምረናል። እንደተለመደው የሀገራችን ወቅታዊ ሁኔታ በተመለከተ ውይይት እናደርጋለን። አሸናፊ ይሰማሃል?
አዎ እሺ
አንዳንድ ጊዜ እንትን ስለሚያደርግ ችግር እንዳንገባክ በሚል ነው።
አይሰማኝም።
ያ በጣም ጥሩ። ዛና ዘና ሰንብታል? ደህና ከረምክ? እንግዲህ በዛሬው ፕሮግራማችን ትንሽ በተቻለ መጠን ሰዓታችን ቆጥበን ለመስራት እንሞክር። የኮልድ ዋር ወይም ደግሞ ቀዝቃዛው ጦርነት ከተቋረጠ ከሰላሳ ዓመት በኋላ ዓለም ያንን በመሰለ መልኩ ከኢኮኖሚ ጋር በተያያዘ አዲስ ፉክክሮች እያስተናገደች ትገኛለች። በዚህም ጎራም የአሜሪካ የቻይናና የራሽያ ግብግብ የአፍሪካን አገራት ተጠቃሚም ተጎጂም እያደረጋቸው መጥቷል። በኦባማ አድሚኒስትሬሽን ወይም በኦባማ አስተዳደር ጊዜ የቻይናን የአፍሪካ ተጽዕኖ ለመቋቋም በአፍሪካና ዩኤስ አንድ ላይ በመሆን ያዘጋጁት ስብሰባ ነበረ። ከዛን ጊዜ በኋላ ሁለተኛው ሳይክል ኮሮና መጣና አሁን በመጨረሻው 49 የአፍሪካ ሀገራት መሪዎች በተገኙበት ከሰሞኑ በባይደን አድሚኒስትሬሽን በተጠራ ስብሰባ ላይ ተሳታፊ ነበሩ ተሳትፈዋል። ከዛውም ኢትዮጵያ አንደኛው ተሳታፊ ነበረች። በዚህ ስብሰባ ውስጥ የሶስት ቀን ቆይታ ላይ ጠቅላይ ሚኒስትር አብይ መጥተው ነበረ። የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከጠቅላይ ሚኒስትር አብይ ጋር ውይይት አካሂደዋል። ዲፓርትመንት ያወጣው መግለጫ አለ። የስምንቱ አተግባበር እንዲፋጠን የሰላም ስምምነቱ እና ግጭቱ የተካሄደባቸው አካባቢዎች ለዓለም አቀፍ ሰብአዊ መብት መርማሪዎች ክፍት እንዲደረግ ጠይቀዋል። ብሊንከን እና አብይ ከትግራይ ኃይሎች ትጥቅ ማስፈታት ጋር ተያይዞ ሁሉም የኤርትራ ኃይሎች ከኢትዮጵያ በአስቸኳይ ለቀው መውጣት አስፈላጊ መሆኑም ተወያይቷል። ፕሬዚደንት ባይደን ጋር የሞሮኮንና የፈረንሳይ እግር ኳስ ጨዋታ ሲመለከቱ የሚያሳይ ምስሎች ታይተዋል። በተመሳሳይ ዋይት ሀውስ የራት ግብዣ ሲገቡ የተደረገውን አቀባበል ታይቷል። ምክር ቤት የውጭ ጉዳይ ምክር ቤት ያደረጉት የነበሩ ንግግር ሰርዞ ጉባኤ እንዲመለሱም አድርጓቸዋል። እነዚህም በሙሉ ትይዝና በሁለት መልኩ እንመለከተዋል። አንደኛ ነገር በጠቅላይ ሚኒስትሩ ደጋፊዎች መካከል ትልቅ የፕሮፓጋንዳ ሂደት እየተደረገ ነበረ። ዓላማው የ49 አፍሪካ ሀገሮች ከአሜሪካን ጋር ያላቸው ግንኙነት እንደመሆኑ መጠን ለኢትዮጵያ ብቻ የተደረገ በኢትዮጵያ ብቻ የተካሄደ አስመስሎ የሚታይበት ነገር አለ። በዛው መጠን ደግሞ እሳቸውን ደግሞ መምጣት የተቃወሙ የትግራይ፣ የኦሮሞ እና የአማራ ህብረተሰብ ሰዎችም ተቃውሞ አቅርበዋል። እሳቸውን በቀጥታ ከቅርብ ርቀት የተቃወመችም አንድ ኢትዮጵያዊት ሴት ድምፅ ሰምተናል። እነዚህ ሁኑ ጠቅልልና እንደው ባለፈውም ሳምንት የጀመርነው ነገር ነበርና የስቴት ዲፓርትመንት በአንድ ወቅት መግለጫው ላይ ሆምላንድ ሴኩሪቲ ስቴት ዲፓርትመንት ኮንተንዳቸው መግለጫ ላይ ሲናገሩ ጥሪ ተደርጓል ለአፍሪካ ሀገሮች ከተባለ በኋላ ለኢትዮጵያ የሚለው ጥያቄ ሲመጣ ለሀገሪቱ ፕሬዚዳንት ለወይዘሮ ሳህለወርቅ ደብዳቤ እንደተላከ ተነግሯል። አሁን ግን የመጡት ጠቅላይ ሚኒስትሩ አብይ ናቸው። ለማንኛቸውም አመጣጣቸውን ጀምረ ብዙ ሰዎች የምተጇሉ ና ያንተን እይታ ምን ትላቸዋል? እነዚህ መሆኑ ጠቅላ አርገን እንመልከቱ ብዬ ነው። አረዘምኩብህ እንግዲህ ከእነዚህ እንጀምረው ብዬ ነው።
እንግዲያው አመጣጣቸው አንተ እንዳልከው ፕሬዚዳንቷ ነበር የተጋበዙት የሚለውን አሁን ሰምተናል። በእርግጠኛ ሆነናል ሪት እንኳን ነው አይደለም ጠቅላይ ሚኒስትሩ የተጠሩ ጠቅላይ ሚኒስትሩ መጠራታቸው ተረጋግጧል የሚሉ ነገሮች ስንሰማ ቆይተን አሁን ለፕሬዚዳንቷ ጥሪ መደረጉን ያም ሆነ ይህ ፕሬዚዳንቷ ፕራይም ሚኒስትሩን ደለጌት ማድረግ ስለቻሉ ጠቅላይ ሚኒስትሩ ተገኝተዋል። እንግዲህ ትልቁ የስልጣን አካል ጠቅላይ ሚኒስትሩ ሆኖ ሳለ ለምን ፕሬዚደንት መጥራት ፈለጉ የሚለው ጥያቄ ሆኖ የሚቆይ ነገር ነው። እንግዲህ ምናልባት ጠቅላይ ሚኒስትሩ ከዚህ ከሰሜኑ ግጭት ጋር በተለይ ለሌሎች እና ሀገሪቱ አካባቢዎች ካለው ግጭት ጋር ተያይዞ መልካም ስማቸው ስለጠፋ ትንሽ የሚያስቸግር ነገር ሆኖባቸው ሊሆን ይችላል ወደ ፕሬዚዳንታዊ ሂደት። ያም ሆነ ግን ጠቅላይ ሚኒስትሩ ተሳትፈዋል። ጠቅላይ ሚኒስትሩ መሳተፋቸው ምንም አይደለም። ጉዳዩ አሜሪካ ከአፍሪካ ሀገራት ጋር ያላት ግንኙነት የምትቃኝበት ስለሆነ ሁለቱንም ተጠቃሚ ሊያደርግ በሚችል የሚችል ግንኙነት እንዲያደርግ የሚያደርግ ነገር ላይ ለመወሰን ስለሆነ ጠቅላይ ሚኒስትሩ እንዲገኙ ምንም ላይሆን ይችላል። ግን የሚገርመው ነገር አይታቸው ሊሆን ይችላል የጠቅላይ ሚኒስትሩ ደጋፊዎች የሚባሉ አክቲቪስቶች በተለይ በማህበራዊ ሚዲያ ላይ ልክ ጠቅላይ ሚኒስትሩ ይልቅ እንትን ነው የሚመስል ይሄ ያኔ ኖ ሞር ሲባል የነበረው ነገር አሜሪካን አርዷት በቃ ይቅርታ ሊሉ ጠቅላይ ሚኒስትሩን ጠርተው ሰው ታላቅ ሰው ነው፣ ተጽዕኖ ፈጣሪ ነው፣ ክብር እና ሞገስ ይገባውታል ብለው የተለማመጡ እና ጠቅላይ ሚኒስትሩ ታላቅነታቸው ጎልቶ የወጣበት አሸናፊ የሆኑበት እየተደረገ የዲፕሎማሲ ጀግና ዓለም አይታ ማታውቀው ዲፕሎማሲ ኢትዮጵያን መልሶ ወደ ታላቅ የዲፕሎማሲ ታላቅነት የመለሰ የሚሉ ነገሮች ነበሩ። ና ምንድን ነው የተፈጠረው ድረስ ግራ ይገባል። እንግዲህ ይሄን ማውራት ሲጀመሩት በተለይ ከስቴት ዲፓርትመንት ከአንቶኒ ብሊንከን ጋር ተወያይተው በነጋታው የሞሮኮና የፈረንሳይ እግር ኳስ ጨዋታ ከባይደን በስተቀኝ በኩል ተቀምጠው የተመለከቱበት ፒክቸር ከተለቀቀ በኋላ እና በኋላ ደግሞ ዋይት ሀውስ የራት ግብዣ ላይ ሲገቡ የነበሩ ፎቶግራፎች እየተለቀቁ ነው። ግን እኛ ወደኋላ አንድ ቀን ቀደም ብለን አይቼዋለሁ። አሜሪካኖች አቋማቸውን በስቴት ዲፓርትመንታቸው በኩል አሳውቀዋል እና በተለይ ያተኮሩት የሰሜኑ ግጭት ላይ ያተኮረ ነገር ነበር የተናገሩት። እንደውም በአጭሩ ከዚያ ውስጥ ዋናውን ነገር ለማንሳት ያህል የስምምነቱ አተገባበር እንዲፈጠን እና ግጭት የተካሄደባቸውን አካባቢዎች ለዓለም አቀፍ የሰብአዊ መብት መርማሪዎች ክፍት እንዲያደርግ ጠይቀዋል። ብሊንከንና አብይ አህመድ ከትግራይ ኃይሎች ትጥቅ መፍታት ጋር ተያይዞ ሁሉም የኤርትራ ኃይሎች ኢትዮጵያን በአስቸኳይ ለቀው መውጣታቸው አስፈላጊ ሆኑም ላይ ተወያይተዋል ነው የሚለው። ትልቁ ከኢትዮጵያ መንግስት ጋር አሜሪካ የነበራት ነገር እዚህ የከሰለ የሰሜኑ ግጭት ላይ ያተኮረ ሆኖ ሳለ እና አሜሪካ ምንም አቋማ ቀየረችን በፊት የነበረት ነው። ግን ለፕሮፓጋንዳ የጥቅም ላይ መዋሉ ትንሽ አስገርሞናል። እንግዲህ ከዚሁ ጋር ተያይዞ ሌላ የሚነሳው ነገር ጠቅላይ ሚኒስትሩ
ቀጥል አይ እሷ ላይ እኔም አንዳንድ ጊዜ የሚገርመኝ የሆነው 49 ሀገሮች መሪዎች ናቸው ያሉት እና ለእያንዳንዳቸው የተደረገው ለጠቅላይ ሚኒስትሩም ተደርጓል እና ሌሎች አፍሪካ ሀገሮች እንዳልነበሩ አይነት ሆኖ ለእኛው ብቻ የተደረገ አስመስሎ የሚያወሩት እንደሚያደርጉት ጥሩ እንትን አይደለም። ግን እኔ በጥቅሉ ስትመለከተው ዋናው ቁም ነገር አሜሪካ ጠቅላይ ሚኒስትሩ አሜሪካ ነገር መጥቷል። ጥሩ እንደ ማንኛውም የአፍሪካ መሪ ማለት ነው ያመጣቸውና ያቆያቸው ወይም ደግሞ ያናገራቸው እንደ ቀድሞቹ አሁን ጠቅላይ ሚኒስትር ኃይለ ማርያም አውሮፓ ውስጥ ነው አሜሪካ ነገር አላየኋቸው አላስታወስም። ጠቅላይ ሚኒስትር መለስ ዜናዊ በተደጋጋሚ አሜሪካ ነገር መጥተዋል፣ አውሮፓም ሄደዋል። ስለ ዓለም ኢትዮጵያን ገጽታ የኢትዮጵያን ትልቅነት የኢትዮጵያን ክብርና ኢትዮጵያ ያላትን ተሳትፎ የሚያንጸባርቁ ነበሩ። እኔ የማያቸው የማውቃቸው አሁኑ እኮ ስብስብ ለፕሮፓጋንዳ ለማድረግ የማይመቸው ምንድን ነው? እናንተ ኢትዮጵያኖች ጦርነት አብዝታችሁ እርስ በርሳችሁ ተፋጭታችኋልና የጀመራችሁትን ሰላም አስተካክሉ፣ የውጭ የጠላት ኃይል እንዳይመጣ ያለው የመጣ ኃይል ይውጣ አስወጡ የሚል ነው ጭቅጭቆ የነበረው። እኔ በጣም የሚገርመው ነገር ይሄ ነው። እኔ ይህን እንዴት አድርገው ወደ ሌላ ሊያደርጉት እንደፈለጉ አልፋ አላውቅም። የእሳቸው ደጋፊዎች የሆኑት ሰዎች በነገራችን ላይ ብዙዎቹም የተሸማቀቁም ደሞ አሉ። አልነበርንም ሳናስበው ነው ይህን ነው ያሉም ደሞ አሉ። ኤምባሲ ውስጥ ነው አንድ ቦታ አንድ ሆቴል ውስጥ አንድ 20 የሚሆኑ የጠሯቸው ለውይይት የጠሯቸው አሉ የጠሯቸው ነበሩ። እዛ ላይ ብዙ የሚያስቁ ጥያቄዎች ተጠይቀው ብዙ የሚያስቁ መልሶችን ኢትዮጵያ በመሆኔ ነው አማራው፣ ኦሮሞ፣ ትግሬው የሚየተቃወመኝ ያለው እኔ ኢትዮጵያ ስለሆንኩኝ ነው የሚልም አለ። ሌላ አንድ ተናገሩ የተባለው እንግዲህ ከራሳቸው አፈቀላጤዎች ነው ይሄንን እናገረው እኔ አንነበርኩኝምና ከዛው የነበረው ነገር ነውና የፕሪቶሪያውን አሁን እኮ ወያኔዎች ባይስተካከሉ የፕሪቶሪያው ስምምነት መሰረት አድርጌ እኮ እንደገና ጦርነት መክፈት ይችላልሁኝ ለመታቸው ይችላልሁ ብሎም የተናገሩበት ቦታ አለ። እና እነዚህን ያሉበት እኔ ለፕሮፓጋንዳ የማይመችም ሁኔታ ነው ያለውና ሁልጊዜ ሌላ ሰው ሌላ አካል ተጠያቂ ስለ ኤርትራ የተጠየቀ ነገር የለም። ስለ ሀገሩ ብዙ በተደጋጋሚ ተጠየቁ የተባሉት ይሄ ኦሮሚያ ክልል ውስጥ ያለው እልቂት እና በተለያዩ ቦታዎች ያሉትን ግድያዎችን በተመለከተ ምንም መልስ ሳይሰጡ ያለፉበትም እንደሆነ ነው የሰማነው። እንግዲህ ከዛ ባሻገር ግን ያው ማን ነው ብሊንከን እና አንድ የዩኤስ ሴኔትም እንደዚሁ የኤርትራ ጦር ሰራዊት እንዲወጣ ብለው ጠይቀዋል። እሱ ብቻ አይደለም ኤርትራ ላይ የባህር ማዕቀብ አውሮፓ ነው መርከቦች ወደ ኤርትራ እንዳይገቡ ማዕቀብ ይደረግ እስከ ማለትም ደርሷል። የኤርትራ ሰራዊት ካልወጣና እነዚህን ነገሮች እንትን አድርጓልና ከሄዱበት ከመጡበት ሁኔታ ስትመለከተው ርግጥ ከአይኤምኤፍ ጋራ ከወርልድ ባንክ ሰዎች ጋራ እና ደግሞ አንድ ስሙን ረሳሁት አንድ ግሩፖች ጋራ ውይይት አካሂደዋል። ሽልማት የአረንጓዴን ምንድን ነው ዛፍ በመትከላቸው አንድ አዎ የግሎባል ምናምን የሚባል ድርጅት ሽልማት ሰጥቷቸዋል። አንድ እንትን ነገርና
ግሎባል አካዳሚ
አዎ እና ግማሹ ብቻ እዛ ውስጥ መግባት አልፈልግም እንትን ነው ግን በቃ ይሄ ከዛ ውጪ ግን አስቦበት ተግቶበት የነበረው አሜሪካንን እንትና ይሄን አድርጌ እኔ በምፈልገው አገኛለሁ የሚለውን ነገር ያገኙ አልመሰለኝም። አንተ አገኙ ብለህ የምትለው ነገር አለ? ከዚህ ከጉዞ ምንድን ነው የተገኙ? እኔ የነዛም ሰዎች እንተውና በደንበኛ በተጨባጭ ያለ ነገር በተጨባጭ ምን ይዘው ተመለሱ ትላለህ? እርግጥ በአሁኑ ሰዓት አሁን ዛሬውኑ ወይም ደግሞ ነገውኑ ልናውቅ አንችል ልንረዳው አንችል ይሆናል። ግን እንደው ስታስበው ከበፊት ኢትዮጵያ መሪዎች የውጭ አገር ጉዞ ጋራት በተያያዘ እሱን አስታውሰህ የአሁኑ ምን ይዘው መተመለሱ ከወርልድ ባንክ ጋር ካላቸው አይኤምኤፍ ጋር ባካለው ባለው ነገሮች እና አረዘምኩበት ይቅርታ።
ወርልድ ባንክና ከአይኤምኤፍ ጋር ያለውን ከማንሳት በፊት ከአራት ዓመት በፊት አሜሪካ መጥቶ የነበረ ጊዜ
ታሁን በጣም
አቀባበል ሰው በሰልፍ ፀሐይ ላይ ተንቃቅቶ ነበረ የተቀበላቸው። የሚገርም ነበረ በጣም ምን መጣፍ ሲሆን የአሁኑን ደግሞ አይተዋል። ኦሮሞውም አማራውም ትግሬውም የትኛው ነው ይህ ሰው የማህበራዊ መሰረት ከብሔርም ከመደብም አንጻር የትኛው ነው ማህበራዊ መሰረታቸው ብለ ምንም ማህበራዊ መሰረት እንደሌላቸው የሚያሳይ ነገር ታይቷል። እና ይሄ ሰውየው የሚያገናዝቡ ከሆነ ምንድን ነው በአንድ ጊዜ እንደዚህ አይነት ፍሪፎል ደጋፊ እንዴት መጣ የሚለውን አእምሮ ላለው ሰው እንዲጠይቁ ያደርጋል። እና የት ጋ ነው ችግሩ? ምናልባት ሪዛይን እስከ ማድረግ ድረስ ሊያደርስ ይችላል። ነው በቃ ምንም የህዝብ ድጋፍ ስለሌለኝ ሰሞር ችግር አለ ወይ ችግሩን ላስተካክል ችግሩን ማስተካከል ማልችል ከሆነ ልውጣ ልንቀቅ እስከ ማለት ሊያደርስ የሚችል ነው። አንድ ያሳያቸው ነገር የሚመስለኝ ይህን መመልከት የሚችሉ ከሆነ መመልከት ለሚችል ሰው ነው ኦፍኮርስ። ሌላው እንግዲህ ምን አተረፉ የሚለው ነገር ምንም ያተረፉት ነገር የተለየ ሄዶ የምትለው ነገር የለም። ኦፍኮርስ ተነጋግረዋል። የዓለም ባንክም ቢሆን አይኤምኤፍም ቢሆን በተለይ የዓለም ባንክ አይኤምኤፍ ውይይቶች ሊቀጥሉ እንደሚችሉ ከመናገር ያለፈ አይ በቃ ሁሉም የሰላም ስምምነቱን ደግፎላቸዋል።
አዎ ይጠይቅ የነበረው እሱ ነበር።
የሰላም ስምምነቱ አተባበር ላይ ታንቆ ስለሆነ ያለው ከዛ ጋር ተያይዞ ገንዘብ እንዳያገኙ ያደረጋቸው ምናልባት የሀገሪቱ ከጦርነቱ ጋር ተያይዞ ብድር የመክፈል አቅም ከማጣቷና ከሌሎችም ነገሮች ጋር ተያይዞ ካለበት ቅርቃር ውስጥ ስላልወጣች በአንድ ጊዜ ሊቀየር የሚችል ነገር ስለሌለ ዝም ብሎ እንዲሁ የዲፕሎማሲ ማሳ ማድመቂያዎች አሏል። የዲፕሎማሲ ማድመቂያ አቀባበል እና ፎቶግራፎች ካልሆነ በስተቀር ይሄ ነው የሚባል ተጨባጭ ነገር አላገኘም። ይህ ማለት ግን አሜሪካ ጠቅላይ ሚኒስትሩን ስልጣን ላይ እንዲቆዩ አትፈልግም ብሎ መደምደም የሚያስችል
አይቻልም።
አይደለም፣ ምክንያቱም አንደኛ ጠቅላይ ሚኒስትሩ ስልጣን ላይ በጣም ስልጣኑን ይፈልጉታል። ስልጣን ላይ ለመቆየት ማንኛውም አካል ያላቸውን በሙሉ ነው የሚያደርጉት። እንኳን አሜሪካ ኤርትራ ያለቻቸውን አድርገዋል። ስልጣን ላይ እንድቆይ ያግዘኛል ብለው ስላሰቡ እንኳን ታላቁ አሜሪካ በገንዘብም በኃይልም እንዳይነቃነቁ የማድረግ ሙሉ አቅም ያላት ቀርቶ ለኤርትራ የተንበረከቁ ሰው ናቸው። ለስልጣን ሲሉ ነው፣ ሌላ
ምንም ነገር የለም።
ምክር ስላላቸው አይደለም። እና አሜሪካ ደግሞ የምትፈልገው ነገር አላት። ኢኮኖሚው ሙሉ በሙሉ ሊበራላይዝ እንዲደረግ፣ በተለይ አየር መንገዱ እንዲሸጥ፣ የአሁን እሳቸው የጀመሩት የፋይናንስ ዘርፉ ክፍት እንዲሆን፣ መሬት የሚሸጥ የሚለወጥ እንዲሆን፣ እንደዚህ አይነት ነገሮችን ይፈልጋሉ። ጠቅላይ ሚኒስትሩ የሀገሪቱን ጥቅም ወቅቱ አሁን ባለው ሁኔታ ይፈቅዳል አይፈቅድም የሚለውን ሳይል ሊያደርጉ እንደሚችሉ ያውቁታል አሜሪካኖች። ስለዚህ ስልጣን ላይ እንዲቆዩ ከማድረግ አይመለሱም። አሜሪካን ደግሞ ኢንትረስቷ ከተጠበቀ ዴሞክራሲያዊ ብትሆን ባትሆን ዴሞክራሲ ቅድሚያ የሚሰጡት ነገር አይደለም። ዴሞክራሲ ዴሞክራሲ ካልሆንክ የሚሉ ከሆነ መላው የአፍሪካ ሀገር ዴሞክራሲያዊ አይደለም። ስለዚህ ከየትኛውም የአፍሪካ ሀገር ጋር ግንኙነት መመስረት እንደማይችሉም ያውቁታል። የሰብአዊ መብት ጉዳይም ከሪፖርት ያለፈ የትም የማይነሱ ሆነ ነው የሚቆየው ጥቅማቸው ከተጠበቀ ድረስ። ስለዚህ ጠቅላይ ሚኒስትሩን ስልጣን ላይ እንዲቆዩ ሊያደርጉ ይችላሉ። ግን አሁን ባለው ተጨባጭ ሁኔታ አንደኛ ራሱ ጠቅላይ ሚኒስትሩ ስልጣን ላይ መቆየታቸው የአሜሪካንንም ጥቅም ሊያስጠብቅ በማይችል ሁኔታ ሀገሪቱን ሊያፈርስ የሚችል ስለሆነ የእኛውን አካሄዳቸውን ይወዱታል ደግሞ ማለት አይቻልም። ምክንያቱም አየር መንገዱንም ገዙ ምኑን ገዙ አገሪቷ አሁን ባለችበት ሁኔታ የኢኮኖሚ ጠንካራ የኢኮኖሚ እንቅስቃሴ አሜሪካንን ተጠቃሚ ሊያደርግ የሚችል ሊኖር አይችልም። መንግስት ስቴብል ሆኖ አገር ለመምራት የማይችልበት ሁኔታ ስለሆነ በዚህ እንዲቀጥልም አይፈልጉም። ስለዚህ ነው ወደ ሰላምና መረጋጋት እንዲመለስ የሚፈልጉት። በአጠቃላይ ይህንን ይመስላል።
በአንድ ወቅት ቲቦር ናዥ ከወራት በፊት ሲናገሩ ከመለስ ጋር ትልቅ ችግር ነበረኝ ሊብራላይዝ አለማድረግ። አሁን መለስ ማን ነው ጠቅላይ ሚኒስትር አብይ ከመጡ በኋላ ግን ባንክን ከፈቱ፣ ቴሌን ሸጡ እና ከሶስቱ ሁለቱን አድርገዋል አንዱን ብለው ሲናገሩ ነበር። እና ጠቅላይ ሚኒስትሩ ከየት እንደመጣ ባላወቁት ጥያቄ በመሀል ላይ ገብተው አሁን ባለፈው ምክር ቤት ላይ ሲናገሩ የከተማ መሬትን እሸጣለሁኝ እንዲሸጥ አድርጋለሁ የሚል ነገር መጣና እና እነዚህ ነገሮችን ስትመለከተው አሁን ያልከው ነገር አሜሪካኖችም ማንኛውም ሀገር የራሱን ጥቅም ነው መጀመሪያ የሚያስጠብቀው እና የሀገሩን ጥቅም ነው የሚያስጠብቀው። እኛ ብቻ ነን የራሳችንን ጥቅም ማስጠበቅ ያልቻልነው የግለሰቦችና የመሪዎችን ጥቅም ላይ ተንጓተን እዛ ላይ እየጮህን ያለበት ነው። ጠቅላይ ሚኒስትሩ ስልጣን ላይ እስከቆዩ ጊዜ ድረስ ቀደም ብለን እንዳልከው ከኤርትራ ጋር አብረዋል፣ ከሱዳን ጋር አብረዋል፣ ከአረብ ኤምሬት ጋር አብረዋል። በቃ ያላበሩትን ነገር ፈልግ። ትግራይ ውስጥ ሄደ የህወሀት እና ህወሀት የሚመራውን አካባቢ በቁጥጥር ስር ካልዋልኩኝ መውለ ደግሞ ስልጣኔን የሚያደላደለኝ ደግሞ ይኸው ብቻ ስለሆነ ሰዎችን አጠፋለሁኝ። በጁንታ የተጀመረው ወደ 600-800 ሺህ በአጠቃላይ በጥቅሉ አንድ ወንድ ዝም ብለን ስናደርግ ስንሰማ ከአንድ ሚሊዮን ህዝብ በላይ ሞልቷል፣ አልቋል፣ ህይወት ጠፍቷል፣ የሀገር ንብረት ፈርሷል። ግን እነዚህ ኢንተረስቶች ደግሞ ስላሉ ሊብራላይዜሽን የሚሉ ነገሮች ስላሉ ደግሞ አሜሪካኖች ደግሞ ከሌሎች ከሌላው ሰው የበለጠ ለስልጣን የሚጓጓ ሰው ስላለ እሱን ተመርኩዤ የምፈልገውን ነገር አደርጋለሁ። ምንድን ነው በሌላ መልኩ የኢኮኖሚ የበላይነት በአፍሪካ ውስጥ ኢትዮጵያ ብቻ ነች የራሷ ሁሉ ነገር ያላት ዋናው፣ ለምሳሌ መብራት፣ ቴሌፎን፣ አየር መንገዱ እነዚህ የባህር እንትን ከየውጭ ያልገባበት በኢትዮጵያ ህዝብ በኢትዮጵያ መንግስት ስር ያሉ ንብረቶች ያሏት ኢትዮጵያ ብቻ ነች ይመስለኛል እኔ እስከማውቀው ጊዜ ድረስ። እና እነዚህን ነገር አሳልፈው የሚሰጡ ሰው ናቸው ሰውየው። እና እኚህን ሰው ለመጣል የሚፈልጉ አይመስለኝም። የፈለጋቸው የእሳቸው ደጋፊዎች አሜሪካኖች አብይን አይፈልግም ብሎ የፈልጋችሁትን ያውሩ የፈልጉን ያውሩ እንጂ የአሜሪካንም ሆነ አውሮፓኖች ከኢህአደግ ወያኔ ኢህአደግ ወያኔን ይሃል ጥላቻ ያላችሁም አብይ ላይ እንደውም አብይን እንዲመጡ ከኮሎኮሉትና ከንት ከሰሩት ዋናዎቹ አሜሪካኖችና አሜሪካን አምባሳደር የነበረው ቦክቱ በኃይለ ማርያም ጊዜ አምባሳደር የነበረው ሰው ነቶ ወርቅነህ ገበየሁ አሜሪካን ግባ የሚመላለስበት እኛ የኮሙኒኬሽን ሰው የነበሩት ማን ነው ስማቸው ዶክተር ማን ነው አሜሪካን ሲመላለሱ የነበረው ከወርቅነህ ገበየሁ ጋራ
ኮሙኒኬሽን ሚኒስትር
ሚኒስትር የነበሩት የጆርናሊስት
ነገር ይለንጨ
ነገር የለንጩ እነሱን አብይ እንዲመጣ አድርጉ ይያሉ ሲወተኩታቸው ነበር አሜሪካን በነበረ ቆይታቸው ታስተውስ ከሆነ ስለዚህ ከጥቅማቸው አቋያ ነው አሁን ያልከውና ጥቅምን እስካስከብሩ ድረስ ጠቅላይ ሚኒስትሩ ይቆያሉ ጥቅም ካላስከብሩ እንደወያኔ ያላባሯቸው እንዲባረው ያረጋቸው መንገድ ሊከፍቱላቸው ይችላሉ ግን ይሄ የሚወራው አብይን ስለማይወድም የሚባለው ነገር ከትራምፕ ጋር እኮ ኢትዮጵያ ሊሸጡ ጨርሰው ምልክ የደረጃ በደረጃ ላይ ደርሶ ለኢትዮጵያ ምሁራን በነሱ ኃይል ነው የግድቡ ጉዳይ ሊቀየር ይችላልና ከትራምፕ ጋር ሊጣሉ ይችላሉት መጣላት ሳይሆን የመነጋገር መቃቀር ለበለው ፖለቲከኛ ተጣልቶ ማያቀም ለማንኛቸው እንግዲህ እነዚህ ነገር አይተ ነው እንትም ታረጋውና አሁን ቀደም ብለ እንዳልከው የነበረው በሰልፍ ተቀብሏቸው የነበሩ ሰዎች በሰልፍ አሁን ደግሞ ተቃውሞ ይዘዋቸው ተናደርጓቸዋል አንድ እንደው በቀደመታ ጠቅላይ ሚኒስትሩ ከመጣታቸው ፊት ሬድዋን ሁሴን ስብሰባ አድርጎ ነበር ኢትዮጵያኖችን ዋሽንግተን ዲሲና እዛ ላይ በሶስተኛው ዙር ጦርነት ብቻ ከመቶ ሺህ ሰው በላይ አልቆብናል ነው ያለው በጥቅል አይደለም አልቋል ሳይሆን አልቆብናል ነው ያለው ያሳቸው የመከላከያው ሚሊሻውን በሳቸው በእነሱ ስር በመንግስት ስር ያሉትን ሰዎች ማለታቸው ይመስለኛልና እነዚህን ሁሉ እንትን ያደረጉና አሜሪካኖች ያ ሰላማ የእናንተ መበጥበጥ የራሳችንን ሰላም ይጎዳል የእናንተ መበጥበጥ እናንተን ለእንትን ለማድረግ ይሄ ነው ሌላ ነገር የለምና ጥቅማችንን ታበላሻላችሁ ብለው ሲሉ ኢትዮጵያ በረት ሰጣለች አይደለም አሜሪካን ሀገር የራሳችንን የራሳችንን ኢንፍሉዌንስ ወይንም ደግሞ የራሳችንን ጽኖ ምናረግበትን ምናረግባቸውን ነገሮች ልታበላሹ ትችላላችሁ ካልሆነ በስተቀር ሌላ ነገር የለምና እነዚህ ነገሮችን ነው የታዘብኩት ብዙም እንትን ያደረኩትና ተቃውሞ አሁን አንድ ወጣት እንትን ማን ነው ከቅርብ ርቀት ጄኖሳይደር ብላ ስትናገር የሰማሁበት ቪዲዮ ማለ በኋላ ማንነቷም ታይቷል ግን እነዚህ ነገሮች አሁን እንዳልከው ጭንቅላት ያለሰው ምንድን ያጠፋሁት ምንድን ነው ችግሩ ትላንትና ዓለም ላይ ከፍ አድርጎ ያስቀመጠኝ ህብረተሰብ አሁን ያ ህብረተሰብ ደግሞ ነው አይንህን ላፈር ብሏልኛል ምንድነው ያደረኩት ብለው እያንዳንዱን ኢትዮጵያ ውስጥ ያለውን ፖለቲከኛ ሰብስቦ ይሄ እንደ መጽሐፍ ቅዱስ የሚናገሩት የምንድነው ኮሚቴ አሁን የተቋቋመ የሰላም ኮሚቴ ነው የሚባለው ምንድነው የሚባለው የውይይት ኮሚቴ
የምክክር ኮሚቴ
እነሱን ትተው ምክክር ኮሚቴ ራሱ በጣም የተበላሸ እዛ እሱን ነው እንደውም በብዛት ለኢትዮጵያኖች ሲናገሩ የነበረው ሰሞኑን እዚህ በነበራቸው ቆይታቸው ከኢትዮጵያኖች ጋር የምክክር ኮሚቴ ምክክሮች እንዲዘጋጁ ሰው ነገሮችን ያመቻቻል እንጂ አጀንዳ ይዞ አጀንዳ ቀርጾ ሐሳብ የማስመንዘር ወይንም የማስመንዘር ኃላፊነት ግዴታም የለበትም ግን ከተሰጠው ማንዴት ከተሰጠው ኃላፊነት ውጪ ነው ጠቅላይ ሚኒስትሩ እያደረጉት ያሉ እንደውም ህገ መንግስቱን የምክክር ኮሚቴው አማካይነት ህገ መንግስቱንም እንቀይራለን ወይንም እናሻሽላለን የሚልም መስማት የሚፈልጉትን ነገር ንገራቸውና ከዛ በኋላ በሬ ሆይ በላቸው ሚሊዮን
ዘይ ነበር ትን ትግራይ ጠቅላይ ሚኒስትር ሁሉም ጋር ይሄዱና ያ የሚፈልገው ነው ያዛ ሺ አይነት ሰው ይሆኑባል ያዚህ የተለያየ ፍላጎት አለ ሁሉንም ይሆኑና ሳፌት ጋር እንደሆኑ አጣቅም
ደጋፊዎቻቸው ሚያኖችም የደጋፊዎቻቸው እኔ አንዳንድ ጊዜ ጠቅላይ ሚኒስትሩ ሾርት ሜሞሪ ነው ኢትዮጵያኖች ብሎ ሲናገር ያተናገሩት ነገር ትክክል ነው እነዚህ ሰዎች ተመለሰው እንግዲህ ህገ መንግስት አንተራደርጋለሁ ማን ነው ክልል አፈርሳለሁ ሁሉ ክልል ቁጥሩ እንደውም ጨመሩት ህገ መንግስቱ እንደውም ህገ መንግስቱ ወደ መኛ መከበር አለበት ብሎ ፍለፊት ተናገሩ ሾርት መሜር ያላቸው ደጋፊዎቻቸው በተለይ አንድነት ውስጥ ያለ ህብረተሰብ ግን ነገሮችን በሙሉ እየረሳ ልክ እንደ አዲስ ነገር ፀሐይ በወጣ ቁጥር ፀሐይ ለመሞቅ እንደምትወጣው እና በቃ በእንደዛ አይነት ነገር ወጥቶ የሚሞቁ አሉ። በዛም እየተቃጠሉ እንትን የሚያደርጉ አሉ። እንግዲህ ይህን ነገር ነው ያለው እና በጥቅሉ ግን በአሁኑ ሰዓት ይህን ምክክር ኮሚቴውን ትተው እያንዳንዱን ያገባኛል የሚለውን ኢትዮጵያዊ የሆነ ፓርቲም ሆነ ህብረተሰብ ቁጭ ብለው አነጋግረው መንግስት ቢመሰርቱ የተሻለ ይመስለኛል፣ እኔ አሁን ባለው ሁኔታ። ምክንያቱም እንደዛ እንደ በቀደም ስላወር እንዳወራ ነው መካኒክ ሞተሩን አውርዶ መግጠሚያ ያቃተው መካኒኮ ተበትኖ እንደቀረብን እና እግዚአብሔር ከዛ ሲሰጉረን፣ ግን ሂደታችን ግን ወደዛ ነው እና በጣም መጥፎ መጥፎ ዜናዎችም ዛሬ ጠዋት የሰማሁት አለ ዘግናኝ እና እኔ እንዴት እንደሆን አላውቅም። ለማንኛቸውም የእሳቸውን እዚህ ላይ እናብቀው፣ ምክንያቱም ብዙ የምናወራበት ነገር አለ። የኢትዮጵያ አየር መንገድ የሚቀጥለው ተለዋጭ ሊሆን ይችላል በአሜሪካኖች ሁኔታ አሁን ባለው ሁኔታ፣ ምክንያቱም ገንዘብ ይፈልጋል መንግስት እንትን የለውም። የውጭ ወደ ውጭ የሚላኩ ምንም አይነት ነገር የለውም፣ ምንም ሀብት የለም። በቃ ያለውም የነበረውም ደርቆ አልቋል። ሊሆንም የሚችለው ነገር ሁሉ ቆሟል እና ከዛ ስትመለከተው ብዙ የሚፈለግ ነገር ስላለ ይሄንን እንትን ያደረገ ነው። ወደ ኦሮሚያ እንሂድ። ምክንያቱም የኦሮሚያና አዲስ አበባን በተመለከተ ሰዎች እየታሰሩ ነው። ሹምዬ ማነው ስሙ? ይሄ በጣም ሰለሞን ሹምዬ ታስሮ ነበር። ከአራት ሰዓት በኋላ ተለቋል። ዛሬ መስከረም አበራ ታስራለች። አዲስ አበባ የተማሪዎች ፕሬዚደንት የሆነ ባህር ዳር ታስሯል። ሌሎችም የታስሩ አሉ፣ አገር ለቀው የወጡ አሉ። እነሱን ይዘህ ኦሮሚያ ክልል ነገሮች እንትን እያደረጉ ነው። የግድያው አይነት በጣም ዘግናኝ ነው። አሁን እየመጣሁኝ እዚህ ስቱዲዮ ልክ ገብቼ ቁጭ ስመለከት አንድ ዜና በቃ እንዴት ነው እኔ አንዳንድ ጊዜ ኢትዮጵያኖች የትኛውን ኢትዮጵያ ነበር እስከ ዛሬ ድረስ እናወራ የነበረው? የሚነግረኝ ሰው ካለ ደስ ይለኛል ለመስማት። የትኛውን ኢትዮጵያ ነበር እንደዚህ የምናወራ ነበር? እንደዚህ ጨካኞች መሆናችን የሞተ ሬሳ እንዴት ነው አንገት የምትቆርጠው? ንገረኝ። የመከላከያ ሰራዊት ልብስ ለብሰህ የሚሊሻዎች ልብስ ለብሰህ በቪዲዮ በፎቶግራፍ እየታየህ እንዴት ነው የሞተ ሰው? ዛሬ የተደረገ ነው። አሁን ትላንት ዛሬ ትላንት ከትላንት ወዲያ የተደረገ ነገር ነው። አዲስ አህ ዛሬ የወጣ ነው። እንግዲህ አይተው ሊሆን ይችላል። እና እነዚህን በሙሉ አይተህ አንዱም ሁሉንም አቀፍ የሆነ ቁጭ ብሎ መነጋገር አለ ብዬ የምለው ለዚህ ነው። በተለያዩ በምዕራብ ኦሮሚያ እንደ ትግራይ ሆኗል የሚሉ ብዙ ወርከዚ ኢንተርኔት የለም፣ መብራት የለም፣ ምንም አይነት ኮሚኒኬሽን ባልኖረበት ነገር ነው ሰዎች እየተገደሉ ያሉት። ደብቃችኋል፣ ሸኔን ደብቃችኋል እየተባለ የሚገደሉ ማለት ኦሮሞች ናቸው። ኦሮሞ እንትን ነው። አማራዎች እዛው ነዋሪ የነበሩ ራሳችን እንትን እናደርጋለን ብለው እየተከላከሉ ያሉም አሉ፣ ከውጭም የመጡ አሉ። ከአራት ወር በፊት የፌዴራል መንግስት ፋኖን ሲያስታጥቅና በቤንሻንጉል በኩል አድርጎ ወደ ኦሮሚያ ክልል ሲያስገባ ትክክል አይደለም ብለናል። ልክ ትግራይ ውስጥ ትክክል አይደለም ብለናል ነው። አሁን የዛ መዘዝ አሁን ህዝብን እያፋጀ ነው። አንደኛውን እያደረገ ነው። እነዚህን ተመልከትና በቪዲዮች በቪዲዮ የተደገፈ የተማረኩ ሰዎች እያየን ነው። ረሃቡም በዛው መጠን እያለ እንትን እያደረገን ነው። ስጋቶቹ እየቀጠሉ ናቸው። መጣን አዲስ አበባ ልንገባ ነው እያሉም አዲስ አበባ ፊንፊኔ ልንገባ ነው እያሉም እየተነሱ አሉ። አዳነች አቤቤ አሁንም የአዳነች አቤቤ ሳይሆን እነ ጃንጥራርም እኔ ከየት ያመጡት ህግ እንደሆነ አላ ባላቅም ከ2010 ዓመት ጀምሮ የመጣ ህግ ነው ብለው የሚናገሩበትም እየሰማን ነው። እና እስቲ እነዚህን ጠቅልል አድርጋቸው ደግሞ።
እሺ፣ ዋናው አሁን ትልቁ የኢትዮጵያ የግጭት ቀጠና የሆነው ኦሮሚያ ነው። በተለይ ምዕራብ ኦሮሚያ፣ ሌላው ትግራይ ሆኗል። ሰዎች በየቀኑ ሰላማዊ ሰዎች ይሞታሉ። የተፈናቀሉት በመቶ ሺዎች ሆነዋል። ኮሚኒኬሽን ተቋርጧል። እርዳታ አይገባም ለተፈናቃዮች። እንግዲህ ምን ከቤት ተፈናቅሎ ሰው ሲወጣ ልብሱንና ምናልባት ልጆቹን ነው ይዞ የሚወጣው እንጂ ስንት ይዞ አይወጣም። ያቱም ታስቦበት አይደለም መፈናቀል የሚመጣው። ምን እየበላ ሊሆን እንደሚችል ሁሉ በጣም ያስፈራሃል። በዚህ ላይ ተፈናቅለ ስትሄድ ያለበት ቦታ ብርድ ልብስም መኝታም ያስፈልጋል። የለም፣ እነዚህ ሁሉ ነገሮች የሉም። እርዳታም እየገባ አይደለም። እንግዲህ ሌላው ትግራይ ሆኗል ማለት ነው። ሰላማዊ ሰዎች ቅድም እንዳሉ በእርስ በርስ ይገዳደላል። በዛ በኩል የሸኔና የልዩ ኃይሉ እና ሌሎችም ታጣቂዎች ይገላሉ። ሲኦል፣ የምድር ሲኦል ሆኗል። እንግዲህ ይሄ ጉዳይ ሲሪየስ ጉዳይ ሆኗል። ምናልባት በኢትዮጵያ የፓርላማ ታሪክ ውስጥ ፓርላማው ዝም ብሎ የዲክቴት ያረከውን ተቀብሎ አጨብጭቦ የሚወጣ እንጂ ሊሞግት አይደለም። አሁን ግን ከኦሮሚያ የተመረጡ 80 ከ170ዎቹ ኦልሞስት ግማሹ ማለት ነው 80ዎቹ የምክር ቤት አባላት የኦሮሚያው ችግር ልክ የትግራዩ በተፈታበት መንገድ ይፈታ የሚል 10 ነጥቦች የያዘ ደብዳቤ አዘጋጅተው ለፌዴሬሽን ምክር ቤት ለምክር ቤቱም ጠቅላይ ሚኒስትር ጽሕፈት ቤትም አስገብተዋል። እንግዲህ ምን ምላሽ ሊሰጡ እንደሚችሉ እነሱ እንትን ነው እንደመዝተዋለን ነው የሚሉት። ሁልጊዜም እንደመዝተዋለን ሲሉ ላይ ነው የፖለቲካ ልዩነት ጠቀመንጃ ይፈታል አይፈታም የሚለውን ነገር ሁሉ ማገናዘብ አይፈልግም። እነሱ የሚያስቡት ሰላማዊ መፍትሄ ስትሰጥ ስልጣን ይቀናቀነኛል፣ ስልጣኔን ይጋራኛል ብሎ ስለሚያስቡ ይችን ስልጣን ላለማጋራት ሲሉ ነው ጦርነት የሚመጡት። በጦርነት ምናልባት መጨረሻ ላይ ሙሉ ስልጣን ያጡ እንደሆነ እንጂ የሚያተርፍ ነገር የለም። እንግዲህ አንተ ቅድም እንዳነሳው ባለፈው ሳምንት ብዙ አውርተናል። ይሄ ዘግናኝ በኢትዮጵያ ታሪክ ሳይቶ የማይታወቅ ብለን ወደኋላ ሄደን ብዙ ነው ያነሳ ነው። እንግዲህ እኛ አውርተን ሳምንት ሳይሞላው እንደገና ሌላ ዘግናኝ ነገር ነው እና ምን አይነት ስለ ራሳችን ስናወራ የነበረው እና ሲነገረን የነበረው ትክክል እንዳልሆነ ፕሪተንደሮች አስመሳዮች እንደነበረን ሁሉ የገባኝ ይሄ ሃይማኖተኛ ነው ፈሪሃ እግዚአብሔር ያለው ግብረ ገብ ያለው ምንም የፈሪሃ እግዚአብሔርም ግብረ ገብም ምንም የሌለው ህዝብ ነው ሊባል የሚችል ነገር ነው ያየ ነው። እና አውሬ ውስጡ አውሬ ነበረ። ይሄ አውሬነቱ ነው የወጣው። ይገርመኛል፣ ያሳዝነኛል። ምክንያቱም እንደዚህ ኢትዮጵያዊ እንደዚህ ነው ብዬ ገምቼ አላውቅም። ባለፉት 4 ዓመታት ነው ይህንን ባህሪውን ያየሁት። እንግዲህ እነዚህ የሚወጡ ፒክቸሮች ደግሞ እንደው ሰዎች ለታሪክ ቢያስቀምጡትና ጊዜ ካለፈ በኋላ ቢያወጡት የቀረጡትም ሰዎች የተሻለ ይመስለኛል። ምክንያቱም የእነዚህ አይነት ነገሮች መውጣት መፍትሄ አያመጣም። ኦፍኮርስ ለመርማሪ ቡድኖች ለፍትህ አካላት ጉዳዩ ወደ ፍርድ ቤት የሚሄድ ከሆነ ወደ ፍርድ ቤትን በማስረጃ ለመስጠት እንጂ ለፐብሊክ ማውጣት በዚህ ጊዜ ግጭቱን እና የዚህ አይነት ሰቆቃዎችን ያባብስ እንደሆን እንጂ የሚያመጣው ነገር የለም። አሁን ባለፈው ጦር ላይ ጭንቅላት ተሰክቶ ያየነው ነገር የፈጠረውን እንቅስቃሴ አይተሃል። ቁጭትና ቂም ነው የፈጠረው። ኦሮሞ ውስጥ ተመሳሳይ እርምጃ ለመውሰድ እንዲነሳሳ ነው የሚያደርገው። ይሄ እስከዚህ የሚወሰደው ተመሳሳይ እርምጃ በዛም በኩል ተመሳሳይ እርምጃ እንዲወሰድ ያለ ግጭቱ እዛ ጦርነቱ ካለበት ቦታ አልፎ ሌሎችም የኦሮሞና አማራ አብረው የሚኖሩባቸው የገጠራማ አካባቢዎችና በተለይ ከተሞች ውስጥ ድረስ ሊሄድ ይችላል። የእርስ በርስ ግጭት ሊፈጥር ይችላል እና መቼም እንደ ማስረጃ ያስፈልጋሉ እነዚህ ነገሮች። እንደው የሚቀርጹት ሰዎችም ይገርሙኛል። ለአድቬንቸር ከሆነ የሚቀረጹት የበለጠ የጭካኔ የሆኑ ነው ማገኛቸው። ግን አንዳንድ ሰዎች ትልቅ ኤቪደንስ ሊሆን እንደሚችል እያወቁ ከሆነ የሚቀርጹት የሚደነቁ ናቸው። ግን ለኤቪደንስነት ለፍርድ ማስረጃነት እና ታሪክ ብናስቀምጠው የተሻለ ነው የሚሆነው ብዬ ነው የምገምተው። እንግዲህ በተወሰነ ደረጃ ማሳየት ሊያስፈልግ ይችል ይሆናል መንግስትም ነገሩን እንዲያውቀው። ግን በዚህ ደረጃ መውጣቱ ግጭቱን ከማባባዝ ውጭ ብዙም ፋይዳ ያለ አይመስለኝም። ተሳቀን በጣም አሳቀቀን።
ብዙዎቹ ግን ለሀገር በሀገር ደረጃ ከተመለከትካቸው ያንን ሀገር የሚያጎድፍ ብቻ ሳይሆን ባለስልጣናት በዓለም ደረጃ ሊያስጠይቃቸው የሚችል ማስረጃ እኮ ነው ይሄ ነገር አይደል?
አዎ አዎ በጣም
ስኮን። አንዱም እንግዲህ የመከላከያ ዩኒፎርም የለበሰ ሰውዬ ካየህ የሚሊሻ ካለ የመንግስት አካላት አሉበት ማለት የመንግስት አካላትን ያ የመንግስት ሰው ዋናው ላይ ያለው ሰውዬ ምክትሉ ተሳተፈ ማለት ሳይሆን እሱ ባለበት ይሄ ነገር ከተፈጸመ ተጠያቂነት ያመጣበታል። ንይስ ከሚገባ
በቃ ህግና ኦርደር ባለቤቷ ላይ ማስፈን አልቻሉም። ያሰማሩት ሰራዊት ያሰማሩት ሚሊሻ
አዎ
ሌላ ያሰማሩት ልዩ ኃይል ይሄንን ነገር ፈጽሟል። ስለዚህ እነሱ ተጠያቂ ናቸው።
እና መጨረሻው
እንግዲህ
አዎ እሺ ከተ
መጨረሻው አደገኛ ነው።
አዎ
የእርስ በርስ ግጭቱን ያብሰዋል እኮ መለሱ ነው። እና ያስፈራኛል በጣም። ሁሉም ቦታዎች የግጭት ቀጠና ሊሆን ይችላሉ። በተለይ ባለፈው ሳምንት አንስተናል የአማራና የኦሮሞ እንዴት አይነት ሁኔታ እንደኖረ። አሁን ግን ምን ላይ እንዳለ ለወደፊት ወዴት ሊሄድ እንደሚችል ሁሉ ነው የሚያሳየኝ። ወደ አማራ ክልል ስንመጣ የአማራ ክልል ያለው ነገር በጣም ተካሯል። የሚገርመው መንግስት ፋኖ ሲፈልገው ያዘምተዋል፣ ሲፈልገው ይሸልመዋል፣ ሲፈልገው ጀግና ይለዋል። አይ ፋታ ትንፋሽ ወስጃለሁ ብሎ ሲያስብ ደግሞ ያሳድደዋል። እና አሁን እንግዲህ ኦሮሚያ ውስጥ አንደኛው የገባው ኃይል የኢትዮጵያ ሰብአዊ መብት ኮሚሽንም እንዳረጋገጠው የፋኖ ኃይል ጭምር ነው እዚህ ግድያ ውስጥ ግጭት ውስጥ የተሳተፈው። ፋኖ በራሱ ነው የሄደው ማለት አትችልም። አንተ ቅድም እንደጠቀስከው በቤንሻንጉልም የገባበት ሁኔታ አለ። ከላይ በቡሬም በኩል የገባበት ሁኔታ ሊኖር ይችላል። ሲፈልገው እንደዚህ ያደርገዋል። ቤንሻንጉልም ያዘምተዋል አለ። ትግራይ ውስጥም ዘምቷል። ጀግና ሆኗል፣ ተሸልሟል። አገር አስታድጋቸዋል ተብሎ ጋብ ሲልለትና ጠላቶችን አንበርከክ ያለው ሲል ደግሞ መልሶ ፋኖን ያሳድዳል። አሁን በአንድ ወገን ፋኖን እየተጠቀመ፣ በአንድ ወገን ደግሞ ሌላ ፋኖን የማሳደድ ነገር ነው የሚታየው። አማራ ክልል ውስጥ ያሉ የተቃውሞ እንቅስቃሴዎችን የማፈን ነገር ቀጥሏል። አንተ ቅድም እንዳነሳው ዛሬ የክልሉ የተማሪዎች ማህበር
ፕሬዚደንት
ወንበር ወር ፕሬዚደንት በቁጥጥር ስር ውሏል። ሌላ እዚህ በተለይ ሰሜን ሸዋ የአማራ ክልል ሸዋ ሮቢት አካባቢ በአማራ የጸጥታ ኃይልና በፋኖ መካከል ከባድ ግጭቶች እንደነበሩ የሸዋ ሮቢት ዙሪያ በተለይ ጣርማ ብር አካባቢ የመንግስት የጸጥታ ኃይሎች በፋኖ እጅ እንደወደቁ እንደታገቱ ጭምር የሚያሳዩ ነገሮች ነው ያሉት። ስለዚህ ሌላው ሰላም ሌላው ነገር እንደው ሀገሪቷ ውስጥ ያለው የኦሮሚያውን ብንፈታ እንኳን በሰላም ቀጣዩ ልክ ከአማራ ግጭቶች ከአማራ ከትግራይ ወደ ኦሮሚያ እንዲሄዱ ከዛ ደግሞ ወደ አማራ ክልል ሊሄዱ የሚችሉ መሆኑን ነው የምታየው። የፋኖ ኃይል እና የመንግስት የጸጥታ ኃይል ሌላ ትልቅ ውጊያ ውስጥ ሊገባ ምናልባት ጦርነቱ ህዝባዊ ገጽታ ያለው በአንድ ወገን ህዝብ በሌላ በኩል መንግስት ሊሆንበት የሚችል ሌላ ደም አፋሳሽ ነገር ውስጥ ልንገባ እንደምንችል የሚያመለክት ነገር አለ። ይሄ በጣም አስፈሪ ገጽታ ነው። እንግዲህ ወደ አዲስ አበባ ስንመጣ ደግሞ ሌላ ምስቅልቅል ነው ያለው። በጣም ነው የሚገርመኝ። ባለፈውም ሳምንት አስተነዋል። ምንም ግጭት ሊፈጠርበት የማይገባ ነገር ነው የተቆሰቆሰው። እንግዲህ አዲስ አበባ የኦሮሚያ ተጠሪነቱ ለኦሮሚያ ክልል አይደለም። አዲስ አበባ ተጠሪነቷ አንደኛ ራሱን ችሎ መተዳደሪያ ደንብ ህግ ያለው ከተማ ነው። ተጠሪነቱ ለፌዴራል መንግስቱ ነው። ይሄ ማለት የአዲስ አበባ ውስጥ ያለው የስራ ቋንቋ የትምህርት መስጫ ቋንቋም የፌዴራል መንግስቱ የስራ ቋንቋ ነው የሚሆነው። ሌሎች ስርዓቶች አዲስ ከተማ ውስጥ የሚከናወኑት ስርዓቶች የፌዴራል መንግስቱ ዋና መቀመጫም ስለሆነች የፌዴራል መንግስቱ ነው የሚሆነው። የህዝብ መዝሙር የፌዴራሉ ነው የሚዘመረው። ባለፉት 20-30 ዓመታትም ሲሆን የቆየው ይሄ ነው። የሚውለበለበው ሰንደቅ ዓላማም የፌዴራሉ ነው። አዲስ አበባ የራሱ አባል ሰንደቅ ዓላማም የላትም። እንደ ከተማ ተጠሪነቷ ለፌዴራል መንግስት ስለሆነ ይሄ ነው ያለ ሰዋል። እርግጥ የኦሮሚያ ክልልም የኔ ከተማ የኔም ከተማ ነች ብሎ ገብቷል። በራሱ መስሪያ ቤቶች ውስጥ በፊትም ሲያደርግ እንደነበረው በራሱ መስሪያ ቤቶች ውስጥ የእንትኑን የኦሮሚያንና የፌዴራል መንግስቱን ባንዲራዎች ይሰቅላል። በራሱ ተቋም ውስጥ ብቻ በራሱ ተቋም ውስጥ በኦሮምኛ ቋንቋ ይሰራል። አልፎ ወደ አዲስ አበባ ተቋማት ውስጥ ሄዶ ሰንደቅ ዓላማ ለውለብልብ ምናምን አላለም። አሁን ይሄ ነገር የመጣው ትምህርት ቤቶቹ በአዲስ አበባ ትምህርት ቢሮ የሚተዳደሩ ናቸው።
እንደ ደንቡ እንደሱ ነው። ግን እኔ
እነዚህ ትምህርት ቤቶቹ ሰንደቅ ዓላማ ይልከን የኦሮሚያ ህዝብ መዝሙር ይዘመር የሚል ከሆነ መስራ ሌሎችም የክልሉ ቢሮዎች ውስጥ ተመሳሳይ እኮ ነው። ሌሎችም ማዘጋጃ ቤቶች ጭምር ልትከን የሚል ነገር ነው የሚያሳዩ። ልዩነት የለውም በፕሪንስፕል ስታየው። ትምህርት ቤቶቹ የአዲስ አበባ ትምህርት ቢሮ የሚያስተዳድራቸው ናቸው። እዚህ ውስጥ እኔ ሰንደቅ ዓላማ ይልከን መዝሙር ይዘመር ካለ ሌሎቹም ቢሮዎች ውስጥ ሰንደቅ ዓላማ ይልከን ማለት ነው። ስለዚህ ሌሎቹ ቢሮዎች ውስጥ እኔ ልኖርበት እንደማለት ነው። ግን ራሱን የቻለ ከተማዋን ለመቀመጫነት ብቻ ነው የሚጠሩት። ከዛ የተለየ ነገር አልነበረም። አሁን ይህንን ለምን አመጡት የሚለው ነገር መቼም እነዚህ ሰዎች እኔ ግራ የሚገባኝ ነገር ለኦሮሞ ህዝብ ተቆርቋሪ ናቸው። የኦሮሞ ህዝብ ቫሊዩስ ያከብራሉ። ራስን በራስ የማስተዳደር መብቱ እንዲከበርለት ይፈልጋሉ። ፌዴራሊዝሙን ስለሚወዱ ነው የሚል ግምት የለኝም። ምክንያቱም ፕራክቲካሊ የሚያደርጉት ነገር ይህንን አይደለም። ፌዴራሊዝሙ ተንዶ አህዳዊ ስርዓት እንዲመጣ እና እዛ ላይ አብይ ንጉስ ሆኖ ሌሎቹም ጌታዬ ብለው እግር እየሳሙ ስልጣን በታማኝነት ስልጣናቸውን ይዞ መቆየት የሚፈልጉ እንጂ የህዝብ መብት ራስን በራስ ማስተዳደር ምንም ግድ ያላቸው አይደሉም። እና በዚህ ደረጃ ምንም ለህዝብ ጥያቄ ራስን በራስ ለማስተዳደር ግድ የሌላቸው ሰዎች ለምንድን ነው እዚህ አዲስ አበባ ውስጥ መከረኝ የፈቀዱት? እንደዛ እንኳን እኮ አስበው ይሄን አዲስ አበባ ውስጥ ኦሮሞ ስላለ ብለው እንኳን ቢያደርጉት አንድ እንደው አጉል ለጥጠውት ነው ትላለህ። አጉል ለጥጠውት ነው እኮ እንዳትል፣ ለዛም ለህዝብ የራስን ምድል በራስ ማስተዳደር እና ለማንነትን ለማጉላት እንዲ ግድ ነው እና ምንድን ነው ብለህ ስታስብ፣ አንድ የኦሮሞን ህዝብ እያጡት ስሙ ነው። መጀመሪያ ህዝባዊ መሰረቴ ነው ያለው ወደ ለውጥ ሲመጡ ብለው የነበሩት ነገር የኦሮሞ ህዝብ ከርቷቸዋል። የኦሮሞን ህዝብ እየገደሉት ነው። የኦሮሞ ህዝብ ተስቷቸዋል። ስለዚህ ልናታልለው እንችላለን የሚል ግምት አላቸው። እንደዚህ አድርገን የውሎ ኦሮሞ ህዝብ እየተፋለምን ነው እንላለን የሚል ነገር ማሳየት ይፈልጋሉ። ሌላ ይመስለኝ ሁልጊዜ በግጭት ውስጥ እና በውዝግብ ውስጥ መኖር ነው የሚፈልጉት ትኩረት። ምክንያቱም ሌሎች ብዙ የፖለቲካ፣ የኢኮኖሚ፣ የማህበራዊ ልማት ጥያቄዎች ይነሳባቸዋል። ጠጥቃለ እነሱ ደግሞ እነዚህን የመመለስም እንዴት እንደሚመለስም የመመለስም እቅድ የላቸውም። ለምሳሌ የአዲስ አበባ ውስጥ የቤት ችግር ያን ኢህአዴግ የሰራቸውን ኮንዶሚኒየም ቤቶች እሱንም እየተወዛገቡ እጣ አውጥተው ከመስጠት ያለፈ ምንም የሰሩት ነገር የለም። የስራ እድል ፈጠራ በፊት የነበረው መቀጠር ብቻ እኮ አይደለም። በፊት የዚህ በተለይ ወደ መጨረሻ ላይ ለወጣቶች የሪቮልቪንግ ፈንድ ተብሎ የነበረው እንቅስቃሴ
9 ቢሊዮን ብር ነበረ የወጣው ገንዘብ የት እንዳለ
ብዙ ነገር።
አዎ። እና የኦሮሚያ ክልል ልዩ ዞን ከንቲባዎችና አስተዳደሮች ናቸው ያን ገንዘብ በሙሉ የወሰዱትን የጨረሱትና አሁን ዳ ውስጥ የገባ ነው። አረ ሰዓታችን እንትሳለ አንድ ይሄ ነገር የሚቀጥለው እንትን እናደርግበት የምትለው ነገር ካለ ቋጭልኝ። አንድ
በቃ ይሄንን ልቋጭልህና ግጭት ላይ የመፍጠርም ሀሳብ ስላላቸው ነው ብዬ ነው የማስበው። ግን ነገሩ አደገኛ ነው። ሰሞኑን በዚህም ሳምንት እንደቀጠለ ነው፣ ገና ይቀጥላል ብዬ ነው የማስበው።
ትግራይ ክልል በቂ እርዳታ አልገባም፣ በቂ ሕክምና አልገባም። ሰዎች እየሞቱ ናቸው። አሁንም ሰዎች እየተገደሉ ናቸው። ፋና ብሮድካስቲንግ ዛሬ ስጠዋ ስመለከት ነበር የኤርትራ ሰራዊት መኖራቸውን በሚገልጽ መልኩ በኮንቮይ ምንድን ይሄ ፒክአፕ የወታደሩ ፒክአፕ ምንድን የሚባለው ስሙ በሱ ሁሉ ተጭነው ስምሪት በመቀሌና አካባቢው ሰዎችን እየዘረፉ የመንግስት ንብረቶችን እያጠፉ ነው ያሉ ሰዎች ኃይሎች አሉ ተፈጥሯል የሚል አዲስ ፕሮፖጋንዳ ተጀምሯል። ማን ነው ባንክ 16 ባንኮች ከፈታሉ የሚል አሁን ቀድም ሰማ ነበር ጀርመን ሬዲዮ ላይ ከሰሞኑ ሰማሁት። ስልክ መከፈቱ ደግ ሆኖ ግን የስልኩ መከፈት ደግሞ ብዙ የሰው ልጅ የሰዎች እልቂትና ሞትን የዘመድ መርዶ መስማታቸውን እየተነገረ ነው ያለውና መርዶ ማን ነው ጀርመን ሀገር የነበረ ሰው አዲስ አበባ የነበረ ሰው እንደተናገረው ከሆነ በቃ ባይመጣ ስልኩ ባይመጣ ይሻል ነበር እንደው ዝም ብለን የሚል ነገር አለ። ዶክተር ቴዎድሮስ አድሃኖም የእናታቸው ታናሽ ወንድም አጎታቸው እንደተገደሉባቸውና ሌሎች 50 ሰዎች እንደተገደሉባቸው እያለቀሱ እንባ ተናንቋቸው ተናገሩበት ነገር አለ። አሳፋሪ ኢትዮጵያውያኖችና አሳፋሪ ያብይ ደጋፊዎች ግን የት ነው የተገደለው ማን ነው ስሙ መቼ ነው የተገደለው የሚል በጣም በጣም አጥናቆንጥ ነው ይባላል። እንደነዚህ አይነት ሰዎች ከሰው ህይወት ከሰው በታች ሆነ አመለካከት ጥያቄሽ ጠይቁ ሰው ሞተ ሲባል እንዴት ነው ሞተው ማን ነው የሞተው ማን ገደለው የሚል የኤርትራውኖች ናቸው የገደሏቸው የኤርትራ ወታደሮች ናቸው የገደሏቸው። ያን ሲደረግ ደግሞ የኢትዮጵያ መከላከያ ሰራዊት ኦሮሚያ ክልል ቆሞ እንደሚመለከተው ትግራይ ክልል ውስጥም እየተመለከተ ነው ያለው። እና እነዚህ ነገሮች እንተናሉ የትጥቅ ማስፈታት የሚባለው ነገር የማሰባሰብ ሂደት ላይ እንዳለ ነው እየተነገረ ያለው። አዲስ ነገር ይሄ ነው የምትለው ነገር የለም። ግን እንደተ እንደሚወራው ሁለት ወር ሙሉ አሁን ስምምነት ከተደረገ ሁለተኛ ወሩን ይዘናል። በሁለት ወር ጊዜ ውስጥ ግን አሁንም በቂ እህልም በቂ እርዳታ በቂ መድኃኒትም እየገባ አይደለም። ሰዎች አሁን መሞት የሌለባቸው ሰዎች እየሞቱ ነው ያሉት። እና ይህንንም እንትን እንዳንረሳው ለማስታወስ ነው። እና ይሄ ነው አንዱ ትልቅና እዚያ የአሜሪካ የጠቅላይ ሚኒስትሩ ጉዞም ትልቁ እንቅፋት የሆነባቸው የኤርትራ ወታደር እዛ ኢትዮጵያ ውስጥ ማስቀመጥ መኖር ነው። የኢትዮጵያ የኤርትራ መንግስት እንደምንሰማው ደግሞ ለእያንዳንዱ ለሞተው ኤርትራዊ በዶላር መከፈል አለብኝ፣ ለእያንዳንዱ ጥይት በሂሳብ ማወራረድ አለብኝ የሚል አዲስ ነገር የመጣ ነገሮች አሉ ከሰሞኑና እሱ ላይ የምትለው ነገር ካለ ሰዓታችን እያለቀችን ትንሽ አንድ 3-4 ደቂቃ አለችኝ ይመስለኛል። 4-5 ደቂቃ ስምምነቱን ማድረግ
ፕሮግሬሶች አሉ በእርዳታ ደረጃ ግን አሁንም በህክምና በመድኃኒትም በቂ እንዳለ እየሰማን ነው። ሌላው ግን ትልቁ ነገር መንግስት በስምምነቱ መሰረት የፈረማቸውን የቃል የገባቸውን ነገሮች ማድረግ አልቻለም። በተለይ የኤርትራ ኃይል ማስወጣት አልቻለም። የኤርትራ ኃይል አለማስወጣቱ መሬት ይዞ ከመቀመጥ ጋር ብቻ የሚገናኝ አይደለም። እዛ የተቀመጠ ከመጠቅ አካባቢ አንተ እንደጠቀስከው የሚፈጽማቸው ግድያዎች አሉ። እነዚህ ነገሮች እንዴት ነው የሚታዩት? ተጠያቂ የሚያደርገው መንግስት ነው ወይንስ የኤርትራንም ኃይል ጭምር ነው የሚል ነገሮች መስለሳለሁ። የኤርትራ የኤርትራ መሬቱን መልቀቅ ብቻ አይደለም የሰዎችን ህይወት ማትረፍ ጭምር ነው የሆነው። እና ከሰዎች ህይወት ማትረፍም ጋር ተደርጎ ቢገናኝ ነው ጥሩ። እንደ መሬቱን ለቆ ይወጣ ብቻ አይደለም ሰውም አይሞት ጭምር የሚል ነገር አለ። በዚህ ልዩ ትኩረት ቢሰጠው መልካም ነው።
ችግሩ እየባሰ እየመጣ ነው ያለው። የሚያሳዝነው ግን ከመንግስት በኩል ምንም አይነት መግለጫ ወይንም ደግሞ ምንም ነገር አሁን ከብሊንከን ጋርም ሲነጋገሩ እንደዚህ ችግር ይሄ ነው ብሎ የተናገሩበት ነገር ያለ አይመስለኝም። በነገራችን ላይ የመጨረሻው ከስብሰባ በኋላ መሪዎች በሙሉ ፎቶግራፍ ሲነሱ ከፕሬዚዳንቱ ጋር ጠቅላይ ሚኒስትሩ የት ነበሩ? እኔ አልገባኝም። እና ይሳቸው
ይሄ መጥተው ነበር እዛ የውጪ ካውንስለር ምናምን የሚባል ነገር አድርጋለሁ ብሎ
አልነበሩም።
ኦሮሞዎችና ትግራዮች አንድ ላይ ሆነው ነበር እሱን ሸውደው በርግዘው መሰለኝ የመጨረሻው እንትን ላይ አልተገኙም
ፎቶግራፍ። አዎ እንደው ምልህ እንትን ነው። ለማንኛቸውም የዛም ትልቁ እዛም ላይ የነበረው ትልቁ ውይይት በፊት ለፊት ባይነገረንም አሁን ብዙ ነገር አድርገን መጥቷል የሚል የኮሚኒኬሽን ቢሮ ዛሬ ሊናገር የፈለጉት ሴትዮ ሲናገሩ ሰምቻቸዋለሁኝና እንደታሰበው የሆኑ ነገሮች አሉ አልመሰለኝም። እኔ እንደው ስመለከተው ነው የምልህ። ቢሆን ቢሳካላቸው ጥሩ ነበር፣ ምክንያቱም አገሪቱ እየተጎዳች ነው ያለችው። እንትን ይሄ ፓርክና ውሃ ከመስራት ይልቅ ሰዎች ውሃ የሚጠጡበትን ሰላም የሚያገኙበትን ነገር የሚያመቻቹበትን ነገር ቢያመቻቹ ይመረጥ ነበር። እሱ አልሆነም። ለማንኛቸውም ግን አሁንም በትግራይ በኩል ያለው ነገር አስጊ ሁኔታ ላይ ነው። አንድ ቦታ ላይ ያነበብኩታል ምናልባት በክረምት ሲመጣ ደግሞ ጦርነት ሊጀምር ይችላል የሚልም ነገር አለና ጠቅላይ ሚኒስትሩ የተናገሩትም እዛ አዝማሚያ እንዳለ የሚያሳዩ ነገሮች አሉ። ብዙ ነገሮችን ተናግረዋል። ያው ምልህ መስማት የምትፈልገውን ይነግሩሃል። እና የተሳተፉት ሰዎች ራሳቸውም እንደዚህ አስበናል ነበርም የሚሉ አሉ። እንግዲህ የነበሩት እነ ዲያቆኖቹ እና መነኮሳት ነበሩበት እዛ ላይ። የኤፓክ ሰዎችም ነበሩ። ኤፓኮች የአብይ መንግስት እንዲቆይ ከሚፈልጉ እና የኤርትራ መንግስት ኢትዮጵያኖችን እየጨረሰ እንዲኖር ከሚፈልጉ አንደኛው አዲሱ አካል አዲስ መጣ ከሚባለው አካል አንደኛው እሱ እየሆነ መጥቷል። እና በሚያሳፍር ሁኔታ ነው እነሱም ያሉት። እነሱ የተሳተፉበት ነው። እንግዲህ መጨረሻቸውም እንደሆነ ማናባናቅም እግዚአብሔር ይጠብቀንም ለሚቀጥለው ሳምንት እንግዲህ አዲስ ነገር ይመጣል። ጠቅላይ ሚኒስትሩም ይህን ሁኔታውን ተገንዝቦ ከሌሎች ጋር የሚገናኙበትን የሰላም ድርድር ከሁሉም የፖለቲካ ድርጅቶች ጋር ሆነው ስልጣኔን ብቻዬን ማን ነው መኪናውን ሞተር አውርጄዋለሁ ግን ያወረድኩት ሞተር ብቻ የመቅጠም ስለማልችል ባካቸው አግዙን ተጋገዙኝና ሞተርን የሚሉ ቢሆን ደስ ይለኛል። ግን የሚያደርጉም አልመሰለኝም አሁን እንደምመለከተው። እንደውም ልህስ ገብተው ብዙ ችግር ውስጥ ሊገቡ ይችላሉ የሚል ግምት አለኝ። በዛ ላይ ይሄ ሙስናው እየተጧጧፈ መጥቷል። እንግዲህ የአባት ቤት ሲዘረፍ አንተ ማብረህ ዘረፍ አይነት ነገር ነው እየተደረገ ያለው። በየቦታ ያሉትን ሁኔታ ውስጥ መለከታችሁ ልግ ችግር ያለበት ነው። እና ሰዎቹ እንትን የት እንደ እና እንትን እያደረጉ የሆኑበት ነገር አለና ለማንኛቸውም ሳምንታችን የሰላም ሳምንት እንዲሆን እየተመኘን ልሰናበት እዚህ።
Have you been looking for a radio station that gives you sports?